ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አልማችን ክፍልለት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 14 አስምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የረሃብ የቅድሚያ ማስጠንቀቂያ መረብ አርብ ህዳር 22 ቀን ባወጣው መግለጫ እስከሚቀጥለው ግንቦት ወር ድረስ በደቡብና በደቡብ ምስራቅ ኢትዮጵያ የምግብ እጥረቱ የሚቀጥል መሆኑን ገልጿል። ለሚቀጥሉት 6 ወራት በከፍተኛ ደረጃ አስቸኳይ እርዳታ የሚያስፈልጋቸው አካባቢዎች በኦጋዴን፣ የዶሎ፣ የቆራሄና የጅራር ወረዳዎች ሲሆኑ የአፍደምና የድበን ወረዳዎች በከፊል እርዳታ የሚጠይቁ ናቸው። ከጥቅምት ወር ጀምሮ በአንዳንድ አካባቢዎች ዝናብ የጣለ ቢሆንም የዝናቡ መጠን በቂ ሆኖ ሁኔታውን ሊለውጥ ይችላል የሚል ግምት የሌለ መሆኑን መግለጫው ጠቁሟል። በረሃብና በድርቅ ከብቶቻቸው ያለቁባቸው ዜጎች ያለፉበትን የተረጋጋ ሁኔታ ለመያዝ ረዘም ያለ ጊዜ የሚያስፈልጋቸው መሆኑም ታውቋል። በደቡብ ኢትዮጵያም ችግሩ እንደ ኦጋዴኑ የከፋ ባይሆንም እስከሚቀጥለው ሰኔ ወር ድረስ ለዜጎች እርዳታ ማድረስ አስፈላጊ ሆኖ እንደተገኘም ተገልጿል። የግብጽና የሳውዲ የውጭ ጉዳይ ሚኒስትሮች በአባይ ጉዳይ ዙሪያ መምከራቸውን አህራም ኦንላይን የተባለ የድረገጽ ጋዜጣ ገልጿል። የሁለቱ አገሮች የውጭ ጉዳይ ሚኒስትሮች ሰሞኑን ሮም ውስጥ በተደረገው የአውሮፓና ሜዲትራኒያን ባህር አዋሳኝ አገሮች የጋራ መድረክ ላይ በጎን ተገናኝተው በአባይ ጉዳይ ላይ ውይይት ማካሄዳቸው የተነገረ ሲሆን የውይይቱ ዝርዝር ይዘትም ሆነ ያደረጉት ስምምነት አልተጠቀሰም። በቅርቡ በግብጽና በወያኔ ባለስልጣኖች መካከል በተፈጠረ ልዩነት ምክንያት ግብጽ የአረብ አገሮችንም ሆነ ምዕራባውያንን ድጋፍ ለማግኘት ከፍተኛ የሆነ ዲፕሎማሲያዊ ዘመቻ እያደረገች መሆኗና በአሁኑ ወቅትም ሳውዲ አረቢያ ለግብጽ ያላት ድጋፍ ተጠናክሮ እንዲቀጥል የምትሻ መሆኑ ይታወቃል። የወያኔ አገዛዝ ብላክ ሪኖ ከሚባለው የማዕለ ንዋይ ተቋም ጋር በመዋዋል ከጅቡቲ ወደ መሃል አገር ሊዘረጋ የነበረውን የነዳጅ ቱቦ እቅድ የሰረዘ መሆኑ ተገልጿል። የነዳጅ ቱቦውን ለመዘርጋት የሚያስፈልገው ወጪ 1.5 ቢሊዮን ብር ሲሆን አገዛዙ ከኩባንያው ጋር የመጀመሪያ ዙር ስምምነት በ2006 መፈረሙና በአመቱም ከጅቡቲ መንግስት ጋር ስምምነት መፈራረሙ ይታወቃል። በአሁኑ ወቅት ቱቦው ቢዘረጋ ከጅቡቲ እስከ አዲስ አበባ የተዘረጋው የባቡር ሐዲድ ገቢ ያከስራል በሚል ስሌት የወያኔ አገዛዝ ባለፉት ጥቂት ቀናት እቅዱን የሰረዘ መሆኑ ተነግሯል። የባቡሩ ፕሮጀክት በዚያን ጊዜ የነበረ መሆኑንና በአሁኑ ወቅት ምንም አዲስ ነገር የመጣ ሁኔታ እንደሌለ የሚያስረግጡ ታዛቢዎች ወትሮም ፕላኑ የወጣውና ስምምነቱ እንዲፈረም የተደረገው የተወሰኑ የአገዛዙ ባለስልጣኖች ገንዘብ ለመብላት ያቀዱበት ስልት ነበር ይላሉ። በናይጄሪያ ሰሜን ምስራቅ ግዛት ቢዮ በሚባል ከተማ 2 አጥፍቶ ጠፊ ሴቶች ባፈነዷቸው ቦምቦች 13 ሰዎች የተገደሉና በርካቶች መቁሰላቸው ታውቋል። አንደኛዋ አጥፍቶ ጠፊ የታጠቀችውን ቦምብ በማፈንዳት ጥቃት የፈጸመችው መንግስታዊ ያልሆኑ ድርጅቶች ምግብ በሚያድሉበት አካባቢ ሲሆን 13 ሰዎች የተገደሉ መሆናቸው ታውቋል። በሁለተኛዋ የፈነዳው ቦምብ ራሷን ብቻ የገደለ ሲሆን ሌሎችን ለሞት የዳረገ ባይሆንም ብዙ ሰዎችን ግን አቁስሏል ተብሏል። ከጥቂት ጊዜ ወዲህ በናይጄሪያ ሰሜን ምስራቅ ግዛት የቦኮ ሐራም አሸባሪዎች በሰላማዊ ሰዎች ላይ የሚያካሂዱት ግድያ እየቀነሰ የመጣ መሆኑ የሚታይ ቢሆንም አሁንም አልፎ አልፎ በሚፈጽሙት ተግባር ጉዳት ማድረሳቸው አልቀረም። አድማጮቻችን፣ ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል።
የጀግና ነው ቤቱ ከዘለዳው ተዋቅሮ ተማግሮ የተሰራበት የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት። ያራት ኪሎ ሃውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ከሚያዚያን ስቶስ ከካቲቱ የሚታወስበት ተሰርቶ ሃውልቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተባ ገሩ ይጨሳል አባራው ይገለባበጣል የላኙ በስሩ ይቃጠላል እንጂ ይጨሳል አፈሩ የማንሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይቺን ቀን አንገቴ እንደፍቼ ለላፋት በሚል አጉል ሰበብ በሚል አጉል ልሰት ለቆየት ደግና ሁሉም ታለፈና ሀገር ሞታ የናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቆ ጊዋያችን ያድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጃን ደተናንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አባራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 14 ሚሼል ደ ገብርኤል ወጣቱን ሹም እንዲህ መስሪ ተግባራቸውን በሌላ ቦታ እንዲፈጽሙ ሲያስማማው እንደምንም ብሎ እኔን የሚያስተነቅቅበት ጊዜና አጋጣሚ ሊያገኝ እንደሚችል አምኗል። ይሁን እንጂ ለጆል ደ ገብርኤል እንዲህ ፍጹም ተረጋግቶ በመንገዳችን መቀጠል አለብን ብሎ ሲለኝ ከመጀመሪያው ጊዜ ጀምሮ ስጠረጥረው የነበረውን ነገር የበለጠ እንዳምንበት አደረገኝ። ሽፍቶቹ ቀስ እያሉ በቡድን በቡድን እየሆኑ ከኛ ፈንጠር እያሉ ለመሄድና ጥሩ መከታ ቦታዎችን ለመያዝ ሲሞክሩ ካየሁበት ጊዜ ጀምሮ ጥርጣሬ ገብቶኝ ነበር። አሁን ልጅ ወልደ ገብርኤል አረጋግጣልኝ ወደፊት ብዬ ለወታደሮቻችን ትዕዛዝ ሰጠው። በዚህ ጊዜ ባላምባራስ ኪዳነ ማርያም ፈጠን ብለው ወደ እኔ ተጠግተው ለራሳቸው እንኳ በቅጡ በማይሰማ ድምፅ ኮስተር ብለው ተጠንቀቅ ጌታ፣ እነዚህን ትግሬዎች እኔ የነሱን ሸር መሽጠፍቶኝ የሆነ መሰሪ ነገር አስበዋል አሉኝ። ባላምባራስ ኪዳነ ማርያም ምናልባት ተኩስ ቢከፈት እንኳ በገዛ ሰውነታቸው ከጠላት ጥይቶች ሊከላከሉልኝ የቆረጡ ይመስል ልክ እንደ ተቆራኙ ፍየሎች ወይም ልክ እንደ ተጣበቁ ሰዎች ነበር በጣም ተጠጋግተን የምንራመደው። ልጅ ወልደ ገብርኤል አሁን ክርክሩን አቁሞ ፈጠን እያለ ወደ እኔ ገሰገሰ። ያ ወጣት ሹምም በሴንቲሜትር ልዩነት ኮቴውን ተከትሎ ከኋላው በፍጥነት ይራመዳል። ልጅ ወልዴን ቀና ብዬ ሳየው በፊቱ ላይ የሆነ ነገር የሆነ ታላቅ ነገር ሊነግረኝ እንደሚፈልግ በግልጽ ይነበባል። ይሁን እንጂ ወጣቱ ሹም ፋታ ሳይሰጥ እንደ ጥላ ስለሚከተለው አንዲት ቃል መተንፈስ እንኳ አልተቻለውም። ልጅ ወልዴ አይናገራት አይተንፍሳት እንጂ ስለታሰበልን ድግስ መጀመሪያውኑ ገምቼ ነበርና አሁን በደንብ ገባኝ። እንዲህ ወደ መታረጃችን ቄራ ስናዘግም ከሩቅ የአውሮፕላን ድምፅ ሰማን። አውሮፕላኖቹ እየቀረቡ ሲመጡ የበረራ አቅጣጫቸው በእኛ አናት ላይ አደረጉት። አውሮፕላኖቹ ባናታችን ላይ እንዲህ መብረር ሲጀምሩ አንዳንድ ወታደሮቻችን ፈጥነው ወደ ቁጥቋጦዎች ውስጥ ሲገቡ ልጅ ወልደ ገብርኤል ፍጹም ተቆጥቶ በኃይለኛ ድምፅ ወደፊት አለና ወታደሮቹ ሳይበታተኑ መንገዱን ይዘው ወደፊት እንዲሄዱ እየጮኸ አዘዘ። አዎ የአውሮፕላኖቹ አብራሪዎች በቀላሉ አይተውን ዝቅ ብለው በመብረር በመትረየሶቻቸው ሊለቅሙን ይችላሉ ወይም በቀላሉ በሁለትና በሶስት ቦምቦች ሊያጋዩን ይችላሉ። ጌታው አይዞ በርታ፣ ልንደናበር ፈጽሞ አይገባም ሲለኝ ልጅ ወልደ ገብርኤል አሁን ከአውሮፕላኖቹ የከፋ ነገር እንደተደገሰልን ገባኝ። እድለኞች ነን፣ የጣሊያን አውሮፕላን አብራሪዎች አላዩንም። አንዴ ዞረውን ተመልሰው ወደ መቀሌ በረሩ። እነዚህ አብራሪዎች ሳይፈልጉና ሳይመኙ እነሱ ሊያደርሱብን ከሚችሉት አደጋ እጅጉን በጣም ከከፋ አደጋ አዳኑን። ልክ አውሮፕላኖቹ እየቀረቡ ሲመጡ የደጃዝማች ኃይለ ሥላሴ ጉግሳ ሰዎች በየአቅጣጫው ተበትነው ነፃ መንገድ ለቀቁልን። ወጣቱ ሹምም መቼና ወዴት አቅጣጫ እንደሆነ ባላውቅም ተሰውሯል። ይችን አጋጣሚ ልጅ ወልደ ገብርኤል በመጠቀም ጠጋ ብሎ ባጭሩ ስለሚጠብቀንና ስለተደገሰልን አደጋ አስረዳኝ። ወታደሮቻችን ላይ ቶሎ ቶሎ በሉ እያለ ጮኸባቸው። እንዲህ ጮክ ብሎ ቶሎ ቶሎ ጎበዝ ቶሎ ቶሎ እያለ ከፍተኛ ግፊት አድርጎ ወደፊት እንድንሮጥ አደረገን። በዚህ ሩጫችን ገፍተን ትንሽ እንደራቅን ከፊታችን አንድ ጥቅጥቅ ያለ ጫካ ስላገኘን ወዲያው ወደ ጫካው ውስጥ ገብተን ትንፋሻችንን ለማዋጥ ሞከርን። እንዲህ ከዚህ መንቀሳቀሻ ከሌለው ጫካ ውስጥ ስንገባ እነዚያ መሰሪ ሽፍቶች ያሰቡትን ትተው ወደ ሰፈራቸው እንደሚመለሱ ገመትኩ። እናም የልጅ ወልደ ገብርኤልን ጉትጎታ ችላ ለማለትና ጥቂት ጊዜ ለማረፍ ሳቅማማ ሽፍታ ሽፍታ የታባቱ ግም ሽፍታ እያለ የሚጮህ ድምጽ ሰማው። ወዲያው አንዲት ጥይት ጮኸች። የጥይቷን ብቸኛ ጩኸት ተከትለው ሌሎች ጠመንጃዎችም ተናገሩ። በዚህ ቅጽበት ከጥቂት ጊዜ በፊት ሰላም የሰፈነባት ወፎች ይዘምሩባት የነበረች ድንግል ጫካ ወደ የጦርነት አውድማነት ተለወጠች። ከያቅጣጫው የጥይት ሩምታ ያንባርቃል። እስካሁን ከፊቴ በሰላም ይሄዱ የነበሩ ወታደሮች ለጥቂት ጊዜ ራስ ቀላቸውን ያዝ ያደርጉና ወደ መሬት ዝልፍልፍ ብለው ይወርዳሉ ይወድቃሉ። ከያቅጣጫው ከየቁጥቋጦው ስር ትንሽ ጉመሳይ ጭስ በንያለ ሲወጣ ጠላት የመሸገበትን ቦታ ስለሚያጋልጥ ወታደሮቻችን ጭሱን ተከትለው የሽፍታውን ወታደር በመሸገበት ያስተኙትና እንደ ሁሉ ጊዜው የታባቱ ደሞ ሽፍታ ይላሉ። ለከሰጋው እንደማይበላውሬ እየቆጠሩት እንዲህ ተክሱ ተፋፍሞ መሬት ቁና በሆነችበት ሰዓት ባላም በራስ ከመሸጉበት ተነስተው ጌታው ተነስ አሁን ነው ጊዜው አሉና ጣታቸውን ቀስረው አንድ ገደል ያሳዩኝ ወደዚያ ገደላማ ቦታ ሮጠን እንድንጠጋ ክንዴን ይዘው ከምሽጉ እንድወጣ ይረዱኝ ሞከሩ። አሁንም በመሸኩበት ቁጥቋጦ ውስጥ ሆኜ ሽጉጤን ጥይት እየሞላሁ ተኩስ ስለነበር የሰማዋቸው ወይም መሄድ የማልፈልግ መስሎ ስለተሰማቸው ይጎትቱኝ ጀመር። ቶሎ በል ጌታው ከዚህ መሄድ አለብን ቶሎ በል ተነስ አሉኝ። አሁንም ክንዴን ጨምድደው እንደያዙ አው ባላምባራስ ኪዳነ ማርያም እውነታቸውን ነው። ሽፍቶች በብዙ ጥፍ ወታደሮች ይበልጡናል። አስፈላጊ ሆኖ ካገኙትም ተጨማሪ ኃይል መጥራትም ይችላሉ። እና እዚህ ጫካ ውስጥ መሽጎ እስከ መጨረሻው ሰዓት መጠዛጠዙ ዋጋ የለውም። እናም ወደ ገደሉ ከባላምባራስ ኪዳነ ማርያምና ከወታደሮቻችን ጋር መሮጥ ጀመርን። በዚህ ተኩስ መሃል ፈረሶቻችንና በቅሎቻችን ተደናብረው ወዲህና ወዲያ ይሮጣሉ። በተባራሪ ጥይት የተመቱ እንስሳት እዚህም እዚያም ወድቀው የሞጣር ያጠራሉ። የኔም ከሲታ በቅሎ ክፉኛ ቆስዳ ስለነበር ከስቃይዋ በሽጉጤ ገላገልኳትና ሮጬ ገደሉን እንደ ዝንጀሮ መቧጠጥ ጀመርኩ። ግንባር ቀደሞቹ ወታደሮቻችን ከገደሉ ጫፍ ላይ ሌላ ውጊያ ውስጥ ገብተዋል። ከታች ገደሉን ገና በመውጣት ላይ ያሉት ደግሞ በታላቅ ጀግንነት እየተከላከሉ አንዱ ለሌላው የሽፋን ተኩስ እየሰጠ ገደሉን ወጣን። ገደሉን ከወጣን በኋላ ከፊት ለፊታችን ካለቁት ቋጦ ውስጥ መሽገው ወደፊት እንዳንገፋ አደረጉን። ከታች ከገደሉም ስር እየተከተሉን ነው። እንዲህ ከላይ ታች ተከበን ባለንበት ቅጽበት ወታደሮቻችን በቁጥቋጦ ውስጥ ባለነጭ ሸማ ሽፍታ ውልብ ሲል አነጣጥረው ከመሬት ይደባልቁትና የታባቱ ሽፍታ ይላሉ። ያንዳንዱ ታልሞ የተተኮሰ ጥይት ኢላማውን ሲመታ በእንዲህ አይነት ጥቂት ስንጠዛጠዝ ቆይተን ሽፍቶቹ በሹማቸው ትእዛዝ ማፈግፈግ ጀመሩ። እኛ ሽፍቶቹን እያባረን የመደብደብ ዓላማ አልነበረንም። የኛ ብቸኛው ዓላማ ያለምንም ግጭትና ደም መፋሰስ በተቻለ ፍጥነት ከራስ ሙሉጌታ የጦር ሰፈር መድረስ ነበርና የሚሸሹትን ሽፍቶች ትተን በጉዟችን ቀጠል። እነዚህን ሽፍቶች በዚህ መልኩ አባረን ተገላግለን ወደፊት ስንገሰግስ ከፊት ለፊታችን ሌላ የቀድሞዎቹን የሚመስሉ ያደፈ ሸማ የለበሱ የታጠቁ ብዙ ትግሬዎች ገጠሙን። እነዚህ ሽፍቶች ለሁለት ተከፍለው ግማሾቹ በአቋራጭ ቀድሞ መንገድ መዝጋታቸው ይሆን
جن ليلا منم أمارا جلدرم ودفيت كمكفات بستكر نا أهونم ودفيت أنروت علن كفي اللفتات جن يتفرق ياهل كفتا يالات كاللانا جرسن ناقين نودكنا تنيتان انتاكوس علن بارك الدمو تورسي تاكوس كوهلا يالنو انكادمنا اندقنا ودكاد انمشيقنا تاكسوس الكفت كوهلا يالوت ودفيت كادمو يمشيقالو እንዲህ ሁለት ሶስት ቦታ ተከፍለን አንዱ ቡድን ለሁለተኛው ሁለተኛው ለሶስተኛው የሽፋን ተኩስ እየሰጠ ወደፊት ገሰገሰ በዚህ መልኩ ስንሮጥ ስንወድቅ ስንነሳ እንደገና ስንሮጥ ልባችን እንደከበሮ እየደለቀና ሳንባችን ጉሮሯችን ስር ሊወጣፍ ደርሶ ከተራራው ጫፍ ደረሰ አሁን ከፊታችን በመበተል ላይ ያሉትን ይያባረን ወደፊት ስንገፋ ከፊት ለፊታችን አንዲት መንደር ተደነቀረች ከዚህ መንደር ጎጆች ውስጥ ወንዶቻቸው መሳሪያቸውን ይያቀባበሉ ወደኛ መተኮስ ጀመሩ አንዳንዴ የሚተኩሷቸው ጥይቶች ባናታችን ላይ ሽው ብለው ያልፉ ነበር ጠላቶች ወይስ ወዳጆች ለቅስበት ያህል ቆም ብዬ አሰብኩ ብዙ ለማሰብና ለመፈላሰፍ ግን ጊዜ የለም ከቀኝም ከግራም ከጀርባችንም ከፊታችንም ጠላቶች እየራወጡን ነው ያለን አማራጭ አንድ ብቻ ነው ወደፊት መግፋት ብቻ ያለምንም ትእዛዝ ወታደሮቻችን ወደፊት ገፉ የወታደሮቻችን ሹምባላን ባራስ ኪዳነ ማርያም አሁንም ከጎኔ እየሮጡ ናቸው ልጅ ወልደ ገብርኤል ከኋላዬ እየሮጠ አንዳንዴ ዞር እያለ ወደ ኋላው ይተኩሳል ወደፊት ገፍተን ወደ መንደሯ ስንሮጥ መንደርተኞቹ በጥይት ተቀበሉን ቢሆንም ከመንደርተኞቹ ተኩስ ምንም አደጋ ሳይደርስብን ወደ መንደሯ ተቃረብን በሩጫችን ገፍተን ወደ መንደሯ መሃል ስናመራ ከመጀመሪያው ጎጆ በራፍ ላይ አንድ ጎልማሳ መሳሪያውን ወድሮ በኔ ላይ ሲያነጣጥር አየሁት ግን ዋጋ አልነበረውም ሽጉጤን ወደ ጎልማሳው እስካዞር ይቀድመኛል እንዲህ ባለቀች ሰዓት ጎልማሳው የጨበጠውን መላጭ ሳይስብ ጠመንጃውን ወደፊት ጥሎ እሱ ወደ ጎጆው ተከነበለ እስከዛሬ ማን ህይወቴን እንዳተረፈ አላውቅም ግን ያ ሰው አንበሳ ተኳሽ ነበር ባንድምት ግንባሩን ነድሎ ጸጥ አድርጎታል ብዙን ጊዜ ሳላጠፋ ከሌላ አላሚ አይን ለመሰወር ተወርጉሬ ከጎጆዋ ግርግይ ስር ተኛው እንዲህ ጎጆዋን ተከልዬ ሽጉጤን እንደወደርኩ ከጎጆዋ አንዲት ሴት ልጇን እንዳዘለች እጆቿን ወደ ላይ አንስታ መጣ ከፊቴ ተደፋች ናትየዋ ትጮሃለች ያዘለችው ልጅ ምርር ብሎ ያለቅሳል ወዲያው ጠቅላላው መንደር ጩኸት በጩኸት ተደበላለቀ ብዙዎቹ ፈረንጆች ፈረንጆች እያሉ ይጮሃሉ ምናልባት ጣሊያኖች መስለናቸዋል ይህን ስህተት ማስተባበያም ሆነ ማስረጃ ጊዜ የለንም የራስ ካሳ ወታደሮች መሆናችንን መናገር በቂ ነበር ግን ሰሚ የለም እንዲህ መላው በጠፋ ሁኔታ ላይ እንዳለን የመንደሯሹም ከልጃቸው ጋር ወደ እኔ ቀረብ ብለው ሰላምታ ከሰጡኝ በኋላ የሆነ ነገር ሲናገሩ ልጃቸው ተቀብሎ በተሰባበረ ጣሊያንኛ አባቴ ከጥንት ጀምሮ የጣሊያኖች ወዳጅ በመሆኑ አሁንም ወዳጅ ነውና መንደሯን ያለምንም ማንገራገር ለጣሊያኖች ያስረክባል አይነት ነገር ነገረኝ ለሹሙ ልጅ የታላቅ ስህተትና ያለመግባባት መሆኑን ላስረዳው አስቤ ሐሳቤን ቀየርኩና ወደፊት አልኩ ጊዜ ማጥፋት ነው ከነዚህ መንደርተኞች ሺ ጊዜ ይበልጥ የከፋ ጠላት በጀርባችን አዝነናልና መንደሯን ለቀን ወደፊት ሮጥን በዚህ መልኩ እቺን መንደር ለቀን ቁልቁል ሮጥ من دروان الفن تكيت اندهدن كان ديت انستنيا افاف لاي درس افافو سر اتاج تكتك يالج اكال ولتاج لموردن بزو يماس شجر يسرت من قد اللونا جيزيسا ناتفا بزيو سرت وردن كم نكتلون شفتوش عين لمسور ينا سرتون كموردتشن كفي اللفتاتشن ليلا بالنج شما يتاتك اسراويت مشغو طبقان اهون كراس كاسا يطور سفر يوتاو بتن كان مرقم جمر لدكي كانكوا يالت الات يمن تنفس بات بوتا بمدفاتو كابيا دي اغرين ينكال كوبتن كان بودي يرقم كفيتاتشن مشغو كميت ابقون تاتاكي وشكار تفاتن اندقوم عن كسانا رزم ياله قبس ماس اقور سو بهايلة سلاسي عملاك عاله ودعو لجول لقبريل سيمالس بنقوس عملاك التكسو وغانوشنن كزيك يلجول لقبريل ملسبو على يو قبس ماس اقور كسيت تاسوي وطابلو مساريون اكبابلو انددقنا ماناتشو يماناتشو سيل تيكا لجول ده غبريلم يراس كاسا وتدروشنن ينغوسا نغستون فرنج عجبن ودراس ملغيتايت ورسفر ايهيرننو علونا قطلو بزي منغداتشن بشفتوش متقاتاتشننا يالا ارفت اندمن نقواز اسرداو يهوننجي يهيغب سماس اغور كاسيتاشوم والدين ليام نوال شالم انديام كازنو كالالا وطن ودفيت اندن التقا عززو انيام منم اماراج يلنم اندم نزينيو چو بيانس اسكاول منم هايلك عال سننگرو عال سمانات شو مننا بچا كسيتاوشوم انداززو كلاتشنم ودفيت امران بزي ملكو ودفيت سننگفا يشمو والتدروتشم يتكبابلت امن جاتشون اندو الدرو النسوم بزقتا ودفيت قفو بمكاكلاتشن كلات متر يمي مولا ركات سكر كلاتشنم قوم بالنزي يشمو سووش فيت منم اينت يتلات النت سميت اين نببم وديو كسيتاونا قر سماز اقروشم ودفيت متانا الجن لك امارغو اتبقو شبتين شمات شون تكتلو يشمو والتدروتشم بشمات شوشاف مدافات شون اندما شفن يالو ينيان والتدروتش مجبت جمرو ترا يالدرسات شو يشمو والتدروتش زوريون كبابون شمونا لجول ده غبريل بناتات شو قوانقوا بتغرينيا رزم ملالك الزي سياوغو قويتو لجول ده غبريل ودني تملسو كسيتاونا قبس ماس اقروشوم يا جاوتاون ينقرين جمر يه كسيتاونا قبس ماس اقروشوم كان يزماش والده جيورجي سيبال كسوس متو بلاي وتقدروشون زاري بمالدا السباسبو راس مولغيتان دي ردا سيقس اقس بمنقل لاي توكس بمسماتو الزي اقزيرو رسات كبالي درست عليانو تشمدتو مسلوت بمقرم مشغو سيتبابك انيان بمانيتو مدنك بچاساي هون اجيغون بتعم مدساتوننا مندروم روك سلاحونا ودزيا اندنهيد مقابزون اجاوتان فزوم واندمنات بتمو اللابتونيتا كنياز ماش والده جيرجيوس فزوم ودماترك او مندرو يزون هيدا يكنياز ماش والده جيرجيوس مندر ببركاتا يسار قجو تشتمو اللاتونا ياندان دو جو كاليروش جو جوش بمتن نياركت براسوا يكاباتر يتكللج نج نعرف حازتين لهولتك أن ياربنيوش مري ከቀኛዝማች ወልደ ጊዮርጊስ ጋር በመንደሮቹ መሃል ጥቂት ስንሄድ ቆይተን ከመንደሯ በስተመጨረሻ ላይ አንድ ከሌሎች ጎጆዎች ብዙም የማትለይ ሆና ግቢዋ ሰፋ ካለች ጎጆ ስንደርስ ቆም አሉና በልግባ ጌታው አሉኝ። እኔ ያጥሯን በር ሳልፍ ከኔ በኋላ ባላም በራስ ኪዳነ ማርያምና ልጅ ወልደ ገብርኤል ተከተሉኝና የቀኛዝማች መሪነት ወደ ጎጆ ገባን። የቀኛዝማች ጎጆ ጨለምለም ከመአለቷ ውጪ ውስጧ በጣም ማራኪና ቀዝቀዝ ያለ አየር የተሞላች ነበረች። በጎጆዋ ውስጥ ሁላችንም ገብተን መስተናገድ ስለማንችል አብዛኛው ወታደር በጎጆዋ ታዛ ተቀመጠ። በጎጆዋ ውስጥ አጎዛ እየተነጠፈልን ከተቀመጥን በኋላ የቀኛዝማች ሁለት አሽከሮች በብዙ መሶቦች እንጀራና በጣም የሚያቃጥል የበርበሬ ወጥ አቀረቡልን። ተርበን ስለነበር ምንም እንኳ እኔ ወጡ ክፉኛ ቢያቃጥለኝም ያለምንም ይሉኝታ የቀረበልንን ጥርግ አርገን በላን። እነዚሁ አሽከሮች ማለፊያ ጠጅ አቅርበውልን ስለነበር ደጋግሜም ጠጣው። ማዕድ ተነስቶ ጥማታችንንም ቆርጠን ዋንጫችንን እንደጨበጥ የመንደሯ ሽማግሌዎች ወደ ቀኛዝማች ጎጆ ጎራ ማለት ጀመሩ። የመንደሯ አባወራዎች ከጎጆዋ ደጃፍ አካባቢ ግማሾቹ ደረቁ መሬት ላይ ተቀምጠው ሌሎቹ ደግሞ ወደፊት ገፋ ብለው የጎጆዋን ምሰሶና ወጋግራዎች ተደግፈው እንደቆሙ በኢትዮጵያና በሕዝቧ ላይ ስለወረደው መከራ ያወሩኝ ጀመር። ዋይ ዋይ ፈረንጅ ጌታ፣ ዋይ ፈረንጅ ፈጣሪን በደልነው መሰል በአገራችን ላይ መከራ ወረደብን። ትናንት ከትናንት ወዲያ አጥብቀው ሰላም ይባባሉ የነበሩ፣ ትናንት ከትናንት ወዲያ ይከባበሩ የነበሩ፣ ትናንት ከትናንት ወዲያ ልጅን ለልጅ ይባባሉ የነበሩ፣ ዛሬ ጊዜው ቢከፋ ገና ከሩቅ ሲታየው ያለምንም የረባ ምክንያት እርስ በርስ ይታኮሳሉ፣ ይገዳደላሉ። አየህ ጌታው፣ ይኸው እኛስ ራሳችን እንዲሁ ይህንኑ መከራ ፈርተን ወደ ጓሮም ስንዞር መሳሪያችንን ታጥቀን አይደል? ለምን ለምን ለምን? እኔ መልስላቸው ይመስል የመንደርተኞቹ ያለማቋረጥ ጥያቄያቸውን ደረደሩት። ግን መንደርተኞቹ የኔንም መልስ ሳይጠብቁ ራሳቸው ይመልሳሉ። ጌታው ምን ይደረግ ብለው ነው? ጊዜው ከፋ፣ መንግስት የለ፣ ንጉስ የለ፣ ንጉሱንም አጤውንም ገደሏቸው፣ ጌታችንንም ራስ ስዩምን ገደሏቸው። እንግዲህ ንጉስ የለም፣ መንግስት የለም፣ ህግ የለም። እንዲህ በከፋ ጊዜ አይ አምላካችን ምን በድለን ይሆን? ሌላም ሌላም ብዙ ሮሮዎችን መንደርተኞቹ አሰሙ። ሁሉም በአብዛኛው ደጋግመው የሚያወሩት መንግስት ስላለመኖሩ፣ ህግ ስለመጥፋቱ፣ ስለ አጼውና ስለ ራስ ስዩም መገደል ነው። ይሄ የቀኛዝማች መንደርተኞች ያልተጨበጠ ወሬ ደግሞ ልጅ ወልደ ገብርኤልን ክፉኛ አስቆጣው መሰለኝ። በጣም ከፍ ባለ ድምፅ በመንደርተኞቹ ላይ አንባረቀባቸው። ራስ ስዩም አልተገደሉም፣ ፍጹም ጤና ናቸው፣ ከጥቂት ቀናት በፊት አናግሬያቸዋለሁ ብሎ ሊያስረዳቸው ሞከረ። ግን ያመነው አንድም ሰው አልነበረም። አይ ጌታው፣ ይኸው በነጭ ወረቀት ተጥፎ የለም ራስ ስዩም ሞተዋል አለ። ምሰሶውን ተደግፎ ብዙ ጊዜ ወደ እኔ ዐይኖቹን እያቁለጨለጨ የሚያወራው የመንደሪቱ አንድ አባወራ። ቀጥሎም ከጥብቆው ውስጥ አንዲት ብጣሽ ወረቀት አውጥቶ ለእኔ ሰጠኝ። በእውነቱ በጣም ጥሩ ሁኔታ በሸጋ ትግርኛ አምራ አስመራ ውስጥ የታተመች ወረቀት ነች። ጣሊያኖች እንዲህ በየጊዜው በሚበትኗቸው ወረቀቶች አብዛኛውን ሕዝብ ወደ ማሳመኑ እየተቃረቡ ነው። አሁን የቀኛዝማች ወልደ ጊዮርጊስ መንደር ገባር ከሆኑት አንዱ አባወራ ያቀበለኝ ወረቀት ጠቅላላ ይዘቷ መንደርተኞቹ ያሉትን ያጠቃልላል። ጣሊያኖች ለትግራይ ህዝብ በሚበትኑት ወረቀት ላይ ህዝቡ ወደፊት በመግፋት ላይ ባለው የጣሊያን ጦር ላይ እጁን እንዳያነሳ እያሳሰበ እያስፈራራ በኢትዮጵያ ምድር መንግስት እንደሌለና አጼው በጣሊያን አውሮፕላኖች ቦምብ ተደብድቦ መገደሉን አትቶ ጣሊያኖች ሰላምና መረጋጋት በመላው ኢትዮጵያ ለማስፈን በእግዚአብሔር ተልከው መምጣታቸውን ይገልጻል። ትልቁ ሸት ነው። ሁላችሁም እንደምታውቁት ይሄን ወረቀት የሚበትኑት የጣሊያን አውሮፕላኖች እንጂ የኛ አይደሉም። ለነገሩ እኛስ አውሮፕላን ከየት አመጣን? ንጉሰ ነገስቱም ፍጹም ጤና ናቸው። ከነጦራቸው ከደሴ ተነስተው ወደ ኮረም ጉዞ ከጀመሩ ሰንብተዋል። በቅርብ ቀን ሰሎይ ይደርሳሉ አለ ልጅ ወልደ ገብርኤል። ይሁን እንጂ አንድ የመንደሩ ሽማግሌሹም በልጅ ወልደ ገብርኤል ንግግር አለመስማማቱን ራሱን እየነቀነቀ እስካሁን ተቆማጥሮ ከተቀመጠበት ተነስቶ ነገሩ ምንም ፋይዳ የሌለው ጉዳይ መሆኑን ማተት ጀመረ። ሽማግሌውሹም ምርር ብሎ አታይም እንዴ ልጅ ወልዴ? የተጻፈው እኮ በእኛው ቋንቋ በትግርኛ ነው። የጻፈውም የኛው ሰው ትግሬ ነው አለ። በየካቲት ወር የጣሊያን አውሮፕላኖች በተለያዩ የኢትዮጵያውያን ቋንቋዎች በተጻፉ ወረቀቶች መላውን የኢትዮጵያን መሬት አጥለቅልቀውታል። በእነዚህ በራሪ ወረቀቶች ጠቅላላ ይዘት በውሸት የተሞላ ቢሆንም ከሞላ ጎደል ብዙ ኢትዮጵያውያንን ማሳመን ችለው ነበር። ንጉሠ ነገሥቱ ሞተዋል፣ መንግሥት የለም የሚለው ደረቅ ውሸት በመላው ኢትዮጵያ ተዳርሷል። ኢትዮጵያውያን ይህን ውሸት የሚያስተባብሉበት ምንም መንገድ የላቸውም። እንግዲህ መንግሥት ከሌለ ሕግም የለም፣ ሕግ ከሌለ ደግሞ የኃይለኞችና የጠንካሮች ሕግ ይመጣል። ኢትዮጵያውያን በፍርድ ቤት ጉዳዮቻቸውን መፍታትና መዳኘት ትተዋል። እርስ በርሳቸው በተገናኙበት ቦታና ባገኙት አጋጣሚ ሁሉ ችግራቸውን በኃይል መፍታት ጀምረዋል። ወንድ ልጅ ጎጆውን መሳሪያውን ሳይታጠቅ መልቀቅ የማይታሰብ ነገር እየሆነ መጥቷል። እዚህ ግባ በማይባል ትንሽ ጭቅጭቅ በተነሳ አምቧጓሮ የሰው ሕይወት ይጠፋል። የሟች ቤተሰቦች ሕግን ሳይጠቀሙ ተከታትለው ደም ይበቀላሉ። ሰዎች በተገናኙ ቁጥር መገዳደል ጀምረዋል። በዚህ ክፉ ጊዜ ማንም ሰው የትኛው ቀማኛና ሽፍታ የትኛው ደግሞ ሰላማዊ ሰው መሆኑን ለይቶ ማወቅ ተቸግሯል፣ ወይም ደግሞ መለየቱ ፈጽሞ አይቻለውም። በየካቲት ወር 1928 ዓ.ም ተመረጠ። የኢትዮጵያና የህዝቦቿ መከራ ይህን ይመስል ነበር። ይህን እያሰብኩ ቀኛዝማች ወልደ ጊዮርጊስ ከጎጆዋ ከወጣ በኋላ እንቅልፍ ወሰደኝ። ብዙም ሳልተኛ ከጎጆዋ በራፍ አካባቢ የሚጨቃጨቁ ሰዎች ድምፅ ቀሰቀሰኝ። ወዲያው ገብስማው ጸጉር ቀኛዝማች ወልደ ጊዮርጊስ በጣም እያዘኑ መጥተው ጌታው ተነስ፣ አደጋ መጥቷል፣ ቶሎ ከዚህ መንደር መጥፋት አለብን አሉኝ። አንድ የቀኝ አዝማች ታማኝ ወታደር ትናንት ቀኑን ሙሉ መከራችንን ሲያበሉን የዋሉት ሽፍቶች ወደ መንደሯ ተጠግተው መመሸጋቸውንና ጎህ ሲቀድ አደጋ ሊጥሉብን መዘጋጀታቸውን ዘርዝሮ እንደነገራቸው ቀኝ አዝማች ወልደ ጊዮርጊስ አስረዱኝ። ቀጥለውም ጌታው እነዚህ ሽፍቶች ምንም ኃይል አያግዳቸውም፣ ትላንት በተካሄደ ተኩስ ሹማቸውንና ሌሎች አምስት ወታደሮቻቸውን አጥተዋልና በቶሎ እንዲህ በጨለማ ሳይነጋ ቀድመን ተዚሽ ገላጣ መንደር ርቀን ወደ ተራራው ጫፍ ወጥተን መመሸግ አለብን አሉኝ። አሁን አመራው። አይሆንም፣ የትም አንሄድም፣ እዚሁ ሆነን እንገጥማቸዋለን አልኩ። ቀጥዬም ቀኛዝማችን እርሶ 300 ወታደሮች አሉት፣ እኔም 50 አሉኝና ብዬ ንግግሬን ሳልጨርስ ቀኛዝማች ወልደ ጊዮርጊስ ዋይ ፈረንጅ ጌታ፣ እኔ አሁን 300 ወታደር የለኝም
የቀሩኝ 20 ቢበዛ 30 ቢሆኑ ነው ፈረንጅ። የቀሩት ወታደሮች ከሽፍቶች ጋር ተቀላቅለዋል። ትናንት ባንተ ወታደሮች ከተገደሉት መካከል ዘመዳቸውን አኝተው ክፉኛ ተቆጥተዋል። አንተንም ሊበቀሉህ ምለው ተገዝተዋል።
አሁን ቀኛዝማች እውነቱን እንደሆነ ጭንቅ ያለው ፊቱ ይናገር ነበር። ምንም ማድረግ አንችልም። እንደደከመን እንቅልፍ ሳንጠግ በዚህ ድቅድቅ ጨለማ ተራራ መባጠጥ አለብን። ደግነቱ ቀኛዝማች ወልደ ጊዮርጊስ እያንዳንዷን ድንጋይ ጠንቅቆ ያውቃታል። ቢሆን እኩለ ሌሊት ቢሆን ነው። ጨረቃዋም ጨክና ከተራራው ጀርባ ተደብቃለች። ከአንድ ሜትር በላይ አርቆ በማይታይበት ጨለማ በዳክዬ እርምጃ ቀኛዝማች ወልደ ጊዮርጊስን ተከትለን አንዲት ኮሽታ ሳናሰማ ወደ ተራራው ወጣን። ከሁለት ሰዓት የዳክዬ ጉዞ በኋላ ከተራራው ጫፍ ደረስ። አዎ ተራራው ባናቱ ላይ እጅግ በጣም የሚያስገርሙ የተፈጥሮ የመከላከያ ምሽጎች አሉት። እዚህ ከመሸግን የፈለግነውን ያህል ጦር ቢሰለፍብን ጥይቶቻችን እስካላለቁና ውሃና ምግብ ጨርሰን በረሃብና በውሃ ጥም እስካልሞትን ድረስ ብዙ ጊዜ መከላከል እንችላለን። እንዲህ ሳስብ በድንገትና በችኮላ ከመንደሯ ተጣድፈን ስንወጣ በቂ ስንቅ ያለመያዛችን ትዝ አለኝ። እንሳ ምን ትላለህ ብለው ቀኛዝማች ላቀረቡልኝ ጥያቄ፣ አዎ ጥሩ ቦታ ነው፣ አጋዥ ኃይል እስኪመጣልን ድረስ እዚህ መሽገን መከላከል እንችላለን አልኳቸው። ኃይል ከየት ይመጣል ብለህ ነው ጌታው አሉኝ ቀኛዝማች አሁን በመገረም ጢማቸውን እንደ መፈተግ እያሉ። ከዚህ ራቅ ብሎ አምባራዶም የራስ ሙሉጌታ ጦር አለ። አሁን ካለንበት ተራራ ጫፍ ትይዩ የግማሽ ቀን መንገድ ርቀት ላይ ሳምሪ ከምትባል ቦታ የራስ ስዩም ሚስት ከአምስት ሺህ ጦራቸው ጋር ሰፍረዋል። አሁን ካለንበት የተራራ ጫፍና ባቢ አዲ እኩሌታ ቦታ ላይ አቢቹ ከሁለት ሺህ በላይ ከሚሆነው ጦሩ ጋር ከሽፍቶች ጋር እየተዋጋ ሰፍረዋል። ቀኛዝማች ወልደ ጊዮርጊስን ጠራውና ሁለት ታማኝ ወታደሮችን ወደ ራስ ሙሉጌታ የጦር ሰፈር ልከው ያለንበትን ሁኔታ አስረድተው 300 ወታደሮችና የተወሰኑ መትረየሶችን ይዘውልን እንዲመጡ ላኩ። ሌላ ሁለት ታማኝ ወታደሮችን ደግሞ ከራስ ስዩም ሚስት ዘንድ ሳምሪ ልከው እርዳታዋን እንደምንፈልግ እንዲያስረዱ ይላኩ። ሌሎች ሁለት ታማኝና ደፋር ወታደሮችን ወደ አቢቹ ልከው ችግር ውስጥ እንዳለን እንዲነግሩት አድርገው ላኩ አልኩና ቀኛዝማች ወልደ ጊዮርጊስን ለመንኳቸው። የጦር እርዳታ ልመና ወደ ራስ ካሳ መላኩ ዋጋ የለውም። ከራስ ካሳ የሚመጣ የጦር ኃይል እንኳ ቢኖር እዚህ ቢደርስልን ግፋ ቢል ከአራት ቀናት በኋላ ነው። አራት ቀን ሙሉ ግን በዚህ ተራራ ጫፍ ላይ ያለምንም ስንቅና ውሃ መቆየት አንችልም። ቀኛዝማች ወልደ ጊዮርጊስ በዚህችው ምሽት ልመናዬን ተቀብሎ ታማኝ ሰዎቻቸውን መርጠው መልእክቴን ሊልኩ ወደ መንደሩ ቁልቁል ገሰገሱ። ከተራራው ጫፍ ገደል ላይ እንደ ውሃ ልክ ተጠርባ ከተዘረጋች ግርግይ ላይ ሰፍረን በታላቅ ትዕግስት ቀኛዝማች ወልደ ጊዮርጊስ ኃይል አስተባብረው እስኪደርሱልን መጠበቅ ጀመር። ቃኚ ወታደሮቻችን ቀኑን ሙሉ በተወሰነ ጊዜ እየተቀያየሩ አካባቢያችንን ቢቃኙም ምንም ዝር የሚል ነገር አልነበረም። ማምሻው ላይ ቀኛዝማች ወልደ ጊዮርጊስ ብቻቸውን ወደ ምሽጋችን ብቅ አሉ። ቀኛዝማችን ገና ከሩቅ ሳያቸው ድምጼን ከፍ አድርጌ ተጣራው። ቀኛዝማች ወደኛ እየቀረቡ ሲመጡ እጅጉን በጣም እንዳዘኑ ያስታውቅ ነበር። ቀኛዝማች ከአጠገቤ አረፍ ብለው የመንደሩ ሰዎች እኛን ለማዳን የሚያደርጉትን ጥረት በክፉ ዓይን እንደሚያዩትና በጎ ፈቃደኞችን አግኝተው መልእክቱን ለመላክ ተቸግረው እንደነበርና በመከራ አሳምነው የላኳቸው መልእክተኞቹ ምንም ፋይዳ ሳይፈይዱ እንደተመለሱ እዝን ብለው ነገሩኝ። ወደ ራስ ሙሉጌታ የጦር ሰፈር መልእክተኞች ፈጽሞ መጠጋት እንዳልተቻላቸውና የራስ ሙሉጌታ ጦር በጣሊያን ሰራዊት ተከቦ ሲዋጋ ሰንብቶ ትናንት ያምባራዶምን ተራራ ጫፍ ለጣሊያኖች መልቀቁንና የራስ ሙልጌታ ወታደሮች ስብርቅርቁ በወጣ ሁኔታ ወደ አምባላጌ ማፈግፈግና መሸሽ መጀመራቸውን የራስ ስዩም ባለቤት ከሳምሪ 5000 ጦሯን ይዛ ከሶስት ቀን በፊት ወደ ስሜን ተራራ መውጣቷንና ለቃው የሄደችውን ሳምሪን ጣሊያኖች እንደተቆጣጠሩት ካስረዱኝ በኋላ በእኛና በራስ ካሳ ጦር መካከል ሰፍሮ ያለውና ከ2000 በላይ ፈጣንና ተወርዋሪ ጦር ያለው አብቹም በአንድ ወገን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች፣ በሌላ ወገን በትግራይ ሽፍቶች፣ ከታች ደግሞ በጣሊያን ወታደሮች ተከቦ በከባድ ውጊያ ላይ መሆኑንና መልክተኞቹ ወደዚያ ደፍረው ለመሄድ እንኳን ፈቃደኛ ሳይሆኑ እንደቀሩ ባዘነ ልባቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። እንግዲህ ያለን የመጨረሻ እድል በራሳችን መተማመን ብቻ ነው። እንዲህ እጅጉን በጣም ተስፋ አስቆራጭ ሁኔታ ላይ ያለን ጣሊያኖች ወደ ቀኛዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ እድል ቀኛዝማችን አድፈጠው ወደሚጠብቁን ሽፍቶች ሂደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትዕግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትዕግስቴ ወደ ማለቁ ሲቀርብ ቀኛዝማች ተመለሱ። እሺ ቀኛዝማች፣ ምን አሉ? ተቀበሉን? እያልኩ ገና ብቅ ከማለታቸው ድምጼን ከፍ አድርጌ እየጮኩ ጠየቅኳቸው። ቀኛዝማች በታላቅ አዘን ራሳቸውን አወዛወዙ። ባረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳ ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኛዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው፣ ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃሉ። ምንም ስንቅና ውሃ እንደሌለን አውቀዋል። መጀመሪያ በረሃብና በውሃ ጥብ ሊቀጡንም ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋ ቢል ሶስት ቀን ብትችሉ ነው፣ ከሶስት ቀን በኋላ የማጥቃት እርምጃ እንወስዳለን፣ እንዘምትባችኋለን። ከዚያ ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብኝ አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋም ያለ ገላጋይ እየወቃችን ነው። ብቻዬን ተቀምጬ እንዲህ መላው ከጠፋ ፍጹም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ፣ አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ጸጉር እየሰነጠቁ አብሰለስላለሁ። ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደ እንቅልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተድላ በተሰቦ በሽታ በድንገት የሞተ ሰሞን ነው። በዚያን ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ፣ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሼህ ሁሴን አባ ወርቁ በጣም ተቆጥተው ወደ እኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራ ዋሻ ተሰብስበን መምከር ያዝ። ቀኛዝማች ሼክ ሁሴን አባ ወርቁ የሰሙትን ምስጢር ለደጃዝማች አበራ ሲነግሩት ያለ ወትሮ በጣም ተበሳጭቶ በከፍተኛ ድምፅ ሊሆን አይችልም፣ ሊሆን አይችልም ያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦር ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል ሃማሴ ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የገደሉትን ገለው የዘረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ትዕዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ምስጢር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልእክተኛ ልንልክበት መልእክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፍቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ አሁን አብቹ ጠላቱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በእኔ አይጨክንምና ቶሎ ይመጣል ከዚያ መክሬም ለምኜም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳ ለአብቹ መልእክቱን በትክክል እንደሚያደርስና አብቹም የጦር አለቃው በሞት አፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገና አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ የጠራራው ፀሐይ አብቹ ድንገት ከቻለ ሸበጥ ጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን በወታደር ቀበቶ ጥፍር አርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ካንዱ ጥግ ሲቆም እዚያ ዋሻ ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም። ግን እዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ቡፍ ባለው ኮት ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳል ደጃዝማች አበራ አሽከሩን በአይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። የአሽከርየው አወጣት ከዋሻ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻዋ ውጭ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዴ አብቹ? ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቄውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል በፍጹም። ማን የማን ምርኮኛ ይሆናል ጌታው? ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን? ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አርጎ አስረዳው። እንዲህ ደጃዝማች አብቹን ሲያስረዳው አብቹ በዝምታ ያዳምጥና ግን ለምን ግን ለምን እያለ በተደጋጋሚ ይጠይቃል። ያጼውን ፍላጎት ኮሎኔልም እኔም ቦክቦጉል እናስረዳው ሞከርን። ይሁን እንጂ ያፒቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አፒቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ህይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ላንተ እንጂ ለሽማግሌዎች ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም፣ ተራ ወታደር እንጂ። እና እኔ ሁለት ሶስት ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ላንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሜ ቃሌን እሰጣለሁ፣ ላንተ ሞታለሁ። ተመለስ ላልከው ግን የት ነው መመለሰው? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ፣ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝና የአገሬ ታማኝ ወታደር እንደሆንኩ አስረዳልኝ። ስማኝማ ደጃዝማች፣ ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት። በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በእሳተ ገሞራ መሃል ቢሆን። ይቺ ያፒቹ ቃል ትልቅ ወኔ ሰጠችኝና ከገባሁበት የቀን ቅዠት እንደመባለን ብዬ ላቤን በሸማዬ ጠራርጌ ወደ እነ ልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደ እኔ መጡ። ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ። ግዴለም ፈረንጅ ጌታ፣ አይዞህ፣ ሁላችንም መሞት አለብን። አዎ አሁን መክረን ጨረስ፣ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው። አንድ ሰው እስኪቀር ድረስ እንሞትልሃለን አሉኝ። ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው። በእነሱም ቆራጥነት ኮራሁ። ይሁን እንጂ ምንም ጥቅም አልነበረውም። በምንም መልኩ ቢሆን ከዚች ገደል ከዚች የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም። በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን። አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ። እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት። ልክ ጨለምለም ከማለቱ በአንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅን ሞከር። ከተሳካልን እስከ ደሴ ድረስ ገብተን ከአጼው ጦር ጋር እንቀላቀላለን። ካልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።